Voice of America.
The Prime Minister Abiy Ahmed, የአውሮፓ ጉብኝታቸውን ዛሬ በፈረንሳይ ፓሪስ ጀምረዋል። ጠቅላይ ሚኒስትሩ ከነገ በስቲያ ረቡዕ በጀርመን ከሚኖሩ ኢትዮጵያውያን ማህበረሰብ አባላት ጋር ፍራንክፈርት ከተማ ላይ ለሚኖራቸው ፕሮግራም በብዙ የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ወደዚያው እየሄዱ መሆኑንና ብዙዎችም ለመሄድ በዝግጅት ላይ መሆናቸውን አምባሳደሮች ለአሜሪካ ድምጽ ተናግረዋል። የፈረንሳይው ፕሬዝዳንት ኢማኑኤል ማክሮን ባደረጉላቸው ግብዣ ዛሬ ፓሪስ የተገኙት ጠቅላይ ሚኒስትር አብይ ነገ ደግሞ የጀርመን ቻንስለር አንገላ መርክልን አግኝተው ለውይይት ይቀመጣሉ ተብሏል። 11 የአፍሪካ ሀገሮች መሪዎች በሚሳተፉበት በአፍሪካ መዋዕለ ንዋይ ፍሰት ላይ በሚያተኩር ጉባኤ ላይም ንግግር እንደሚያደርጉ ተገልጿል። ጽዮን ግርማ ዝርዝሩን ይዛለች።
ጠቅላይ ሚኒስትር አብይ አህመድ የአውሮፓ የስራ ጉብኝታቸውን ዛሬ በፈረንሳይ ፓሪስ ከተማ ጀምረዋል። በነገ ዕለትም ጀርመን በርሊን ከተማ 11 የአፍሪካ ሀገሮች ተሳታፊ በሚሆኑበት በአፍሪካ መዋዕለ ንዋይ ፍሰት ዙሪያ የሚያጠነጥን ጉባኤ ላይ ተገኝተው ንግግር ያደርጋሉ። ከጀርመኗ ቻንስለር አንጌላ መርከል ጋር ይወያያሉ ተብሎ ይጠበቃል። በተጨማሪም በኢትዮጵያ እየሰሩ ከሚገኙና የመስራት እቅድ ካላቸው ባለሀብቶች ጋርም ተገናኝተው ይወያያሉ የሚል እቅድ መያዙን አስተባባሪዎቹ ተናግረዋል። ከነዚህ ዝግጅቶች በኋላም ከነገ በስቲያ ረቡዕ ጥቅምት 21 ቀን በፍራንክፈርት አሬና ስታዲየም ኢትዮጵያውያኑና ትውልደ ኢትዮጵያን ለማግኘት ቀጠሮ ይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ከዚህ ዝግጅት አስተባባሪዎች አንዱ ነው። የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ መለስ አለም የአውሮፓው ዝግጅት ከሰሜን አሜሪካው የቀጠለ ነው ይላሉ።
ጠቅላይ ሚኒስትሩ ወደ ሰሜን አሜሪካ በመምጣት ድንበር እናፍርስ ድልድዩን እንገንባ በሚል መሪ ሀሳብ የተጀመረ ኢትዮጵያውያን እንቅስቃሴ አለ። ኢትዮጵያውያንም ከጥላቻ ይልቅ በፍቅር ከመጠራጠር ይልቅ በመተማመን ለሀገራዊ ትንሳኤ በጋራ የሚሰሩበት እድል መፍጠር ነው። ይሄ ትልቅ የኢትዮጵያን አንድነት ህብረት የፈጠረ ዝግጅት ነው የነበረው። እሱን ተከትሎ ለአመታት ሀገራቸው ርቀው በሰው ሀገርም የነበሩ እርስ በርስ የማይተያዩ የፖለቲካ መሪዎች፣ አርቲስቶች፣ ታዋቂ ግለሰቦች ወደ ሀገራቸው እየተመለሱ ነው። ያ ዝግጅቱ በሰሜን አሜሪካ ከናውን እንጂ በሌሎች የዓለማችን ክፍል ያሉ ኢትዮጵያውያንም በቅርበት ሲከታተሉት ነበር። ስለዚህ ሁለተኛው ደግሞ ቀጣይ የሆነው ባለፈው ግንቡ መፍረሱ የህብረትም የአንድነትም ድልድይ ተገንብቷል። ሁለተኛው ምዕራፍ አንድ ሆነን እንነሳ ነገንም እንገንባ በሚል መሪ ቃል የሚካሄድ ነው። ከመላው አውሮፓ የተውጣጡ ኢትዮጵያውያን ይሳተፋሉ። በቁጥር ከ20 እስከ 25 የሚሆኑ ወገኖቻችን ፍራንክፈርት በሚካሄደው ዝግጅት ላይ በቀጥታ የሚሳተፉ ቢሆንም በሀገር ውስጥም በውጭም በሌላው ክፍል የሚገኙ አያሌ ኢትዮጵያውያን እና ትውልደ ኢትዮጵያውያን በተለያዩ የመገናኛ መንገዶች ይከታተላሉ ተብሎ ነው የሚጠበቀው።
ለዚህ ዝግጅትም ጀርመን ከሚገኙ ተሳታፊዎች በተጨማሪ ከተለያዩ የአውሮፓ ሀገሮች ወደ ፍራንክፈርት እያቀኑ ነው ተብሏል። የስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ እና አይስላንድን የሚወክሉት በስዊድን የኢትዮጵያ አምባሳደር መርጋ በቃላ ስለ ዝግጅቱ በስልክ ጠይቄያቸው ነበር። አንድ ሆነን እንነሳ ነገንም እንገንባ በሚል ለተሰናዳው ዝግጅት ለመሳተፍ የአውሮፓ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያ ፍላጎታቸው ከፍተኛ መሆኑን ይናገራሉ።
ጀርመን ድረስ ተጉዞ በአካል ይሳተፋሉ። ከጠቅላይ ሚኒስትሩ ጋር መገናኘት ይፈልጋሉ። አገራቸው ውስጥ ያለውን እንቅስቃሴ፣ ክንውኖች ምን እንደሚመስሉ ቀጥታ ከጠቅላይ ሚኒስትሩ ለመስማት ይፈልጋሉ። በአካል ነው የሚሳተፉት። ጥያቄ ከአምስቱም እኔ ከመሸፍናቸው አምስቱም ሀገራት ተሰባስቦ አንድ ኮሚቴ አለ፣ የሚመራው ኮሚቴ። ይሄ ኮሚቴ አሰባስቦ ጠቅላላ ጥያቄዎቹን በአራት ጥያቄ ኦርጋናይዝ አድርጎ እንደ ፓኬጅ ብዙ ነገር ያሉትን ልኳል ወደ ፍራንክፈርት።
ምን ያህል ይሆናሉ የሚሳተፉት?
እንግዲህ ጾን በጣም አስቸጋሪ ነው ይሄን አክል ለማለት። ፍላጎታቸው በጣም ከፍተኛ ነው። ብዙ እንደሚሳተፉ ነው ተስፋ የምናደርገው። ቀኑ ብቻ ሮብ መሆኑ ትንሽ አመቺ ያለ አይደለም እያሉ ነው። ሳምንቱን ሙሉ እናቃጥላለን ከስራ ነው የሚሉት እንጂ ከፍተኛ ፍላጎት ነው ያላቸው። በጣም እየተንቀሳቀሱ ነው ያሉት። በጣም እየተባበሩ ነው። ሚዲያዎች በየኮሚኒቲ እያወረዱ ነው። እስቀሳውን በከፍተኛ ሁኔታ እየሰሩበት ነው የሚገኙት። ከኛ ጋር ፍላጎት በጣም በጣም ከፍተኛ እንደሆነ ነው ገባኝ። እና ደስተኞች ናቸው። በየሳምንቱ እኔ ጋር እየመጡ እንወያያለን እና ከፍተኛ ፍላጎት አለ።
ለምንድን ነው ሮብ የሆነው?
እሱ ከኔ እንትን በላይ ነው። ለምን እንደሆነ አላውቅም። እንግዲህ የራሱ ምክንያት አለው። ጠቅላይ ሚኒስትራችን ሌላም ጉብኝት አላቸው እና በዚህ ዝግጅት ነው እንጂ አልመጣልንም። ደግሞ እንደ ኮሚቴ ሁሉ ሰው የጓጓው ተግባራዊ በማድረጉ ላይ
በእንግሊዝ የሚገኙትም እንዲሁ ከጠቅላይ ሚኒስትር አብይ ጋር ለመገናኘት ዝግጅታቸውን ጨርሰዋል ያሉት በእንግሊዝ የኢትዮጵያ አምባሳደር ኃይለ ሚካኤል አበራ ናቸው።
እዚህ ዩናይትድ ኪንግደም ወይም ደግሞ እንግሊዝ ሀገር ከ50 ሺህ በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከእንግሊዝ ሀገርም የተቻለውን ያህል ብዙ ኢትዮጵያውያን ትውልደ ኢትዮጵያውያን ወደዛ እንዲሄዱ እሳቸውን እንዲያገኙ የማድረግ እና ቅስቀሳ የማካሄድ ስራ ነው ስንሰራ የቆየ ነው። ብዙ ሰው ፍላጎቱን ገልጿል። አውሮፕላንም በግል መኪናም በሌሎች የማጓጓዣ አይነቶችም በመሄድ እዛው 31 ኦክቶበር ፍራንክፈርት ጀርመን ሀገር በሚኖር ኢትዮጵያና ትውልደ ኢትዮጵያውያን ከጠቅላይ ሚኒስትራችን ጋር እንዲገናኙ መረጃን የመስጠት በተቻለ መጠን ብዙ ሰው ወደዛ እንዲሄድና እንዲያገኛቸው የማድረግ ቅስቀሳ ነው ስንሰራ የቆየ ነው። በተለያየ መንገድ
ምን ኢትዮጵያውያን ይሳተፋሉ ብላችሁ ትገምታላችሁ?
በተለያየ መንገድም ስለሚሄዱና በግላቸውም በቡድንም በአውሮፕላንም በግል መኪናም ስለሚሄዱ ቁጥራቸው ብዙ ይሆናል። ከ3000 በላይ ይሆናል ብለን ነው የምንገምተው።
የምትጠብቁት ውጤት አለ ከዚህ ጉባኤ?
ከዚህ ስብሰባ ከዚህ ከእንግሊዝ ሀገር ለጠቅላይ ሚኒስትር ዶክተር አብይ እንዲቀርቡ ጥያቄዎች እያሰባሰብን ወደ ዋናው አብይ ኮሚቴ እልከናል። እንግዲህ እንመስላቸው የሚፈልጉትን ጥያቄ ማቅረብና ምላሽ የማግኘት ጠቅላይ ሚኒስትራችንም በአካል በሚያደርጉት ንግግር ስለ ሀገራችን ሁኔታ፣ ስለ ዲያስፖራ ኢትዮጵያውያን፣ በኢኮኖሚው አቅም ግንባታ፣ በእውቀትና ክህሎት ሽግግር፣ እንደዚሁም በተለያዩ የፖለቲካ የኢኮኖሚ ልማቶች ያላቸውን ሀሳብ ፕሮፖዛል የማቅረብ እድልን ስለሚኖር በዚሁ አጋጣሚ ወደፊትም ስለዚህ ይሄን ሁኔታም ያበረታታል። ከእሳቸው አንደበት መስማትም ራሱ ትልቅ እድል ነው ብለን ነው እንግዲህ ያሰብነው እና የተንቀሳቀስነው። በዚሁም ሰው በጣም ተንቀሳቅሷል። ይሄን ደግሞ ወደፊት ኢትዮጵያውያን ዲያስፖራ ኢትዮጵያውያን በሀገራቸው ሁለንተናዊ ልማት የፖለቲካው፣ የኢኮኖሚው፣ የማህበራዊ ዘርፉ፣ የመልካም አስተዳደር፣ የትምህርት፣ የእውቀት በዚህ ሁሉ ተሳትፎን አጠናክሮ እንዲሄድ አንድ ትልቅ እርምጃን ወደፊት እንዲሄድ የሚያደርግ ስለሚሆን አበረታች የሆነ ከእሳቸው አንደበት የመስማት ጥሩ ውጤት ወደፊት ያስገኛል ብለን ነው የምናስበው።
ለውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስለ ረቡዕ ፕሮግራም ዝርዝር ጠይቄያቸዋለሁ።
አንደኛው የሙዚቃ ዝግጅቶች አሉ። ከለንደን የመጣ የሙዚቃ ቡድን አለ። ሌሎች ኢትዮጵያውያንም እዚህ ያሉ የባህል ዝግጅቶች አሉ፣ ታዳጊዎች የሚያቀርቧቸው። ሌላኛው የግጥምን እና መነባንብ ፕሮግራም ነው የሚሆነው። ሶስተኛው ከተለያዩ አውሮፓ ሀገሮች የመጡ ኢትዮጵያውያን ያቀረቧቸው ጥያቄዎች አስተያየት አሉ። በአካል የተገኙ አሉ። በአካል ያልተገኙት ደግሞ በተለያየ መገናኛ መንገዶች ለኤምባሲዎች ጥያቄዎቹን ሰጥተው እነዚህ ጥያቄዎች አንድ ላይ ተጠናክረው እና ተቀናይተው ይቀርቡላቸዋል። ክቡር የፌዴሪ ጠቅላይ ሚኒስትር ለእነዚህ ጥያቄዎች አስተያየቶች፣ የወገናቸው ፍላጎት መልስ የሚሰጡበት ነው። ይሄ
ምን ውጤት ትጠብቃላችሁ? አቶ መለስ አለም
በሶስት መክፈል ይችላል። አንደኛ በአውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን በቅርሳው አካል ሆነው በፍቅርና የመደመር ስሜት በሀገራቸው እየተካሄደ ያለው ለውጥ የሚደግፉበትን ሁኔታ መፍጠር ነው። ኢትዮጵያ ነገ የተሻለች ሀገር ትሆናለች፣ ትልቅ ተስፋ ያላት ሀገር ናት። በውጭ ያለውን ኢትዮጵያዊ ያላካተተ እንቅስቃሴ ምን ተይዞ ጉዞ ነው? እና አንደኛ የእነሱን ተሳትፎ ማረጋገጥ ነው። ሁለተኛ መንግስት በውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሰጠው ትኩረት የሚያረጋግጥበት እና በቀጣይም በሀገራቸው ጉዳይ የድርሻቸውን የሚችሉትን ሚና መጫወት እንዲችሉ አስፈላጊውን ድጋፍ እንደሚያደርግ በሀገሪቱ ዋናው እና ቁንጮ ባለስልጣን ማረጋገጫ የሚሰጥበት ነው። የመጨረሻውና ሶስተኛው በውጭ የሚኖሩ ኢትዮጵያውያን ተደጋግፈው ሀገራቸውን ወደ የብልጽግናና ገናናነቷ ለመመለስ በሚደረገው ርብርብ ውስጥ እንዲሳተፉ ማድረግ ነው። ኢትዮጵያ በጣም ትልቅ ታሪክ ያላት ገናና ታሪክ ያላት ሀገር ናት። የዓለም የስልጣኔ ቁንጮ የነበረች ሀገር ናት። እንደዚህ አይነት ሀገር የሀገር ጭራ የሆነበት ነገር የማይጸጽተው ኢትዮጵያዊ የለም። ስለዚህ በጋራ ምንሰራበት ስለሀገራችን አንድ አይነት ቋንቋ ምንዘምርበት ለተደረጉ የምንወስደው ነው።
አቶ መለስ ይህን ዝግጅት ለማሰናዳት በአውሮፓ የሚገኙ ከ200 በላይ ኢትዮጵያውያን በበጎ ፈቃደኝነት መሳተፋቸውን ተናግረዋል። አድማጮች ዝግጅቱን በተመለከተ በአውሮፓ የሚገኙ ኢትዮጵያውያንን አስተያየት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።